የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ ታህሳስ 10 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓትን የተመለከተ ዘገባ ዛሬ ይዘናል።
ክቡር ፕሬዝዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት። ባለውለታችን ኖት።
ፕሬዝዳንት ሳህለ ወርቅ ዘውዴ በቀብር ስነ ስርዓቱ ላይ ካደረጉት ንግግር የተወሰደውን ነበር ያሰማናችሁ። ሙሉ ዘገባውን ይዘናል።
በቤንሻንጉል ጉሙዝ ክልል ከባምባሲ ወደ ቶንጎ ይጓዝ የነበረ ሚኒባስ ተሽከርካሪ ላይ በደረሰ ፈንጂ አደጋ የ9 ሰዎች ሕይወት ማለፉን የቤጊ ወረዳ አስተዳደር አስታወቀ። ዝርዝር ዘገባ አለን።
በሌላ ዘገባ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የሀገሪቱ ኤምባሲ አስታወቀ።
So I want to be perfectly clear that any claims of US involvement in the selection process of the Prime Minister in Ethiopia are
United States በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሰረተ ቢስ ናቸው።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔት ነበሩ። ዝርዝሩን ይዘናል።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። አቡዳቢ ውስጥ እየተካሄደ ያለው የአፍጋኒስታን እርቀ ሰላም ጉባኤ ውጤት ለሁሉም ወገኖች ጠቃሚ ይሆናል ሲል መንግስታዊው ኤምሬትስ የዜና አገልግሎት ዛሬ ባወጣው መግለጫ አስታውቋል። በዚህ ሳውዲ አረቢያ፣ ፓኪስታንና የአረብ ባለስልጣናት በተሳተፉበት ጉባኤ ላይ የአፍጋኒስታኑ ልዩ ተወካይ ሀልሚ ካሊዛድ ናቸው የዩናይትድ ስቴትስንም ቡድን የመሩት። ሀልሚ ካሊዛድ በትዊተር ገጻቸው ላይ ባሰፈሩት መልእክት ግጭቶችን ለማብቃት ባለመው በአቡዳቢው ጉባኤ ከአፍጋኒስታንና ዓለም አቀፍ ሸሪኮች ጋር ውይይቱ ገንቢ መሆኑን ተናግረዋል። በሶማሊያ የደቡብ ምዕራብ ግዛት ህግ አርቃቂዎች ዛሬ አዲስ ፕሬዝዳንት መርጠዋል። የሶማሊያው የቀድሞ የንግድ ሚኒስተር አብዱልአዚዝ ሀሰን መሐመድ የግዛቱ አዲስ ፕሬዝዳንት ሆነው መመረጣቸውን ባለስልጣናት ለአሜሪካ ድምጽ አረጋግጠዋል። ላፍታ ጋሪን በመባል የሚታወቁት አብዱልአዚዝ ሀሰን መሐመድ ከምክር ቤቱ 147 መቀመጫዎች 101ን አግኝተው ነው 3 ተቀናቃኞቻቸውን ያሸነፉት ተብሏል። የሶማሊያው ፖሊስ ባለፈው ሳምንት የቀድሞውን የአልሸባብ ቃል አቀባይና ምክትል መሪ ሙክታር ሮቦን ባይዷ ከተማ ውስጥ ይዞ ካሰረ በኋላ አብዱልአዚዝ ሀሰን መሐመድ በፕሬዝዳንትነት እንደሚመረጡ ተንታኞች ተንብየው እንደነበር ይታወቃል። በኮምፒውተር አማካኝነት ስርቆት የሚያካሂዱ ወገኖች ባለፉት 3 ዓመታት በአውሮፓ ህብረት ዲፕሎማሲያዊ የመገናኛ መረብ ሰርገው በመግባት በሺዎች የሚቆጠሩ የሚስጥር ሰነዶችን እንደወሰዱ በኒውዮርክ ታይምስ ጋዜጣ ትላንት ማታ ዘግቧል። ስርቆት መካሄዱን ያጋለጠው ኤሪያ አንድ የተሰኘው የሳይበር ደህንነት ወይም የሳይበር ሴኩሪቲ ኩባንያ ከ1100 በላይ የተጠለፉ ሰነዶችን ቅጂ ለጋዜጣው ሰጥቷል። በኒውዮርክ ታይምስ ጋዜጣ ዘገባ መሰረት ሰነዶቹ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በህብረቱ ላይ ያላቸውን አሉታዊ አስተያየት የፈጠረውን ስጋት ያሳያሉ ብሏል። ሰነዶቹ በተጨማሪ በህብረቱ ቻይናና ሩሲያ የሚፈጥሩትን ጫና እንዴት መቋቋም እንደሚችልና ኢራንም የኒውክሌር የጦር መሳሪያ ግንባታ ፕሮግራሟን እንደገና ልታንቀሳቀስ የመቻሏ ጉዳይ እያሳሰበው እንዳለ ያሳያሉ ብሏል። ህብረቱ ከሳውዲ አረቢያና እስራኤል መሪዎች እንዲሁም ከሌሎች ሀገሮች ጋር ያደረጋቸው ምስጢራዊ ንግግሮችም ተሰርቀዋል ተብሏል። በመጨረሻም ሌላ 3ኛ ካናዳዊ ቻይና ውስጥ ተይዞ መታሰሩን ናሽናል ፖስት የተባለው የካናዳ ጋዜጣ ዘገበ። ፖስት ጋዜጣ እንደዘገበው የሰውየውን መታሰር ዜና ያጋራው አንድ በካናዳ የውጭ ጉዳይ መስሪያ ቤት ውስጥ የሚገኝ ምንጭ ነው ተብሏል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በቤጂንግ ውስጥ ለጋዜጠኞች ስትናገር ይህን ዜና አስመልክቶ የማውቀው ነገር የለም ብላለች። ካናዳ ከሶስት ሳምንት በፊት የግዙፉን የቻይና ቴሌኮም የሁዋዌ ዋና ገንዘብ ያዥ ሚንግ ዋንዡን ካሰረች በኋላ ቻይና የቀድሞውን ዲፕሎማት ማይክል ኮቪንግ እና የንግድ አማካሪውን ማይክል ፓቫሮን ማሰሯ ይታወቃል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ዛሬ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ፕሬዝዳንቱ በዚህ ኃላፊነታቸውና በቀደመውም የህይወት ጉዟቸው ታላቅ አስተዋጽኦ ማበረከታቸው በስነ ስርዓቱ ላይ ተገልጿል። የደርግ ባለስልጣናት፣ የቅንጅት መሪዎችና ሌሎች ታራሚዎች በይቅርታና በምህረት እንዲፈቱ ጥረት ማድረጋቸው በሳቸው የፕሬዝዳንት ዘመንም የሞት ፍርድ ተፈርዶባቸው ተፈጻሚ ያለመሆኑ በህይወት ታሪካቸው ተመልክቷል። እስክንድር ፍሬው ዝርዝር ዘገባውን ይዟል።
ከመስከረም 28 1994 እስከ መስከረም 27 2006 ዓ.ም ለ12 ዓመታት በፕሬዝዳንትነት ያገለገሉት ግርማ ወልደ ጊዮርጊስ የቀብር ስነ ስርዓት ነው ዛሬ የተፈጸመው። ፕሬዝዳንት ሳህለወርቅ ዘውዴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት በስነ ስርዓቱ ላይ ተገኝተዋል። በስነ ስርዓቱ ላይ እንደተገለጸው ፕሬዝዳንት ግርማ ወልደ ጊዮርጊስ በአካባቢ ጥበቃ ተቆርቋሪነትና በበጎ አድራጎት ተግባሮቻቸው ይታወቃሉ። ጎላ ባሉ አገራዊ አገልግሎቶችም ይጠቀሳሉ። ዛሬ የተካሄደው መንግስታዊ የቀብር ስነ ስርዓት ምክንያት ግን በፕሬዝዳንትነት ማገልገላቸው ነው። የኢትዮጵያን ጥሪ የተቀበሉ አባት ሲሉ ነው በስነ ስርዓቱ ላይ የተናገሩት የአሁኗ ፕሬዝዳንት ሳህለወርቅ ዘውዴ የገለጿቸው። ታላቅ አስተዋጽኦ ያበረከቱ ረጅም ጉዞ የተጓዙ መሆናቸውንም ነው ያስታወሱት።
ክቡር ፕሬዝዳንት ረጅሙን ጉዞ ጨርሰዋል። የእርሶ ከዚች ዓለም መለየት የሚዘጋው ትልቅ ቤተ መጻሕፍት ነው። ቤተ መጻሕፍት ነበሩና ከእንግዲህ የሚገባዎትን እረፍት ይረፉ። እግዚአብሔር በቀኙ ያኑሮት፣ ባለውለታችን ኖት። በመጨረሻም ለመላው ኢትዮጵያ ሕዝብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ።
ግርማ ወልደ ጊዮርጊስን ታሪክ እንዴት ሊያስታውሳቸው እንደሚችልም ፕሬዝዳንቷ በንግግራቸው ጠቁመዋል። በዘመናችን አሉን ከምንላቸው የሀገራችን ታላላቅ መሪዎች አንዱ ሆነው የሚወሱ በማለት ነው የተናገሩት። በቀብር ስነ ስርዓቱ ላይ በተነበበው የህይወት ታሪካቸውም ይኸው ተንጸባርቋል። ፓርላመንታዊ የመንግስት ስርዓት በምትከተለው ኢትዮጵያ የፕሬዝዳንቱ ስልጣን ውስን ነው። ቤተሰቦቻቸውና በቅርብ የሚያውቋቸው በዛሬው የቀብር ስነ ስርዓት ላይ እንደተናገሩት ግን ፕሬዝዳንት ግርማ በዚያ ሁኔታ ውስጥም ጠቃሚ ስራዎችን ሰርተዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ወደ አንድነት እንዲመጣ ጥረት ማድረጋቸው የአደባባይ ሚስጥር ነው። ይህንን ለማሳካት ከያዟቸው እቅዶች አንዱን በመገናኛ ብዙሃን ይፋ ያደረጉበት አጋጣሚም ይታወሳል። በርካቶች እንደሚያምኑት በፖለቲካዊ ጫና ምክንያት ይፋ ያደረጉትን አንድ እቅድ እንደገና ወደ ኋላ የመለሱበት አጋጣሚም አይዘነጋም። ግርማ በፕሬዝዳንትነት ካገለገሉባቸው 12 ዓመታት በተለይ የመጀመሪያዎቹ ለኢትዮጵያ አስቸጋሪ ጊዜያት ነበሩ። አወዛጋቢው የ1997 ምርጫና ያንን ተከትለው የመጡ ግጭቶች፣ እስራቶችና ግድያዎች አይዘነጉም። ያ ጊዜ የገዢው ኢህአዴግም ሆነ የተቃዋሚ ፓርቲ አባል ላልነበሩት ፕሬዝዳንት ፈታኝ መሆኑ አይካድም። በታዋቂው ተዋናይ አበበ ባልቻ በተነበበው የህይወት ታሪካቸው ላይ እንደተጠቆመው ግን ፕሬዝዳንት ግርማ በዚያ ሁሉ የፖለቲካ ትኩሳት ውስጥ አዎንታዊ ሚና ተጫውተዋል።
ፕሬዝዳንት ግርማ በስልጣን ዘመናቸው የደርግ ባለስልጣናት፣ የቅንጅት አመራሮችና ሌሎች የህግ ታራሚዎች በይቅርታና በምህረት ተለቀው ወደ ህብረተሰቡ እንዲቀላቀሉ የበኩላቸውን ሚና ተጫውተዋል። ይህ የክቡርነታቸው አቋማቸው ምንም ያህል የጸና መሆኑን የሚያሳየን በፕሬዝዳንት ዘመናቸው በሀገራችን የሞት ፍርድ ተግባራዊ እንዳይሆን ያደረጉበት ውሳኔያቸው በእጅጉ የሚጠቀስላቸው ነው።
ልጃቸው ሰለሞን ግርማም አባታቸው የሞት ፍርድ ተፈጻሚ እንዲሆን ፊርማቸውን አኑረው እንደማያውቁ ተናግረዋል። በህይወት ዘመንህ ማጽደቅ የተሳነህ የሞት ፍርድ ለአንተም ቢራራልህ ጥሩ ነበር ሲሉ ነው እምባይ የቀደማቸው የገለጹት። ታህሳስ 5 2011 ዓ.ም ነው ግርማ ወልደ ጊዮርጊስ ከዚህ ዓለም በሞት የተለዩት። 95ኛ ዓመት የልደት በዓላቸውን ለማክበር ሁለት ሳምንት ሲቀራቸው ዜና ረፍታቸው ከተሰማበት ቀን ጀምሮ የተለያዩ ስነ ስርዓቶች ሲካሄዱ ቆይተውም ነው የቀብር ስነ ስርዓታቸው ዛሬ በመንበረ ጸባኦት ቅድስት ስላሴ ካቴድራል የተፈጸመው። ዛሬ በኢትዮጵያም ብሔራዊ የሐዘን ቀን ታውጆ ውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የዕለቱን ፕሮግራማችንን ነው። እስክንድርን ቀደም ሲል አደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። ሰሞኑን በመቀሌ ኢህአዴግ ያሉትን ሴቶች ሊግ ጉባኤ አካሂደዋል። እንግዲህ በዚህ ጉባኤ ላይ ምርጫ መደረጉን መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ በተከታዩ ዘገባ አጠናቅሮታል።
በመቀለ ከተማ ለሶስት ቀናት የተካሄደው የኢህአዴግ ሴቶች ሊግ አራተኛ መደበኛ ጉባኤ ትናንት ተጠናቋል። በጉባኤው መክፈቻ ላይ የኢህአዴግ ሴቶች ሊግ ሊቀመንበር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ባሰሙት ንግግር በኢትዮጵያ ተመዝግቧል ላሉት የኢኮኖሚ ማህበራዊና ፖለቲካዊ ለውጦች ሴቶች ትልቅ ድርሻ አበርክተዋል ብለዋል። በአሁኑ ሰዓት ኢትዮጵያ በአስጊና በአጓጊ ሁኔታዎች ተከባለች ያሉት ወይዘሮ ሙፈሪያት በሀገር ደረጃ የሚታዩ ተግዳሮቶችን መቅረፍ እንዲቻል ሴቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል ብለዋል። በተለይ በአመራሮች መሀል ያለውን ፉክክር ህዝብን እየጎዳ መሆኑን ነው ወይዘሮ ሙፈሪያት እንባ እየተናነቃቸው የተናገሩት።
እንደ ሀገር እኛ ኢትዮጵያውያንም ሆን በድርጅታችን ውስጥ የምንገኝ አመራርና አባላት አንዳችን የቆምነው በአንዳችን በተከፈለ የህይወት፣ የአካል፣ የደምና የአጥንት መስዋዕትነት እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ እርስ በርሳችን በእብሪት፣ በትዕቢት፣ በንቀት አይን ላይን ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት ምትኩም ልቀን ሳይሆን በልጠን አሸንፈን ሳይሆን የበላይ ሆነን ለመታየት እንዴት እስከጀል ያዘው በለው ቁረጠው ፍለጠው የሚለውን ድምፅ ለመስማት እንዴት እስተቻለን እኛ ሴቶች ተፈጥሯዊ ባህሪያችን ለሰላም ብቻ የቀረበ ነው። ሁለተኛ የሚባል አማራጭ ማስተናገድ ብንፈልግም አይቻለንም።
ህዝብ እንደ ህዝብ እርስ በርሱ ጥላቻ ያለበትም፣ ህዝብ ከፍቅር ውጭ አጀንዳ የለውም። የምናጣላው እኛ አመራሮች ነንና ለህዝቡ ገለል እንበልለት ብለዋል ወይዘሮ ሙፈሪያት። የጉባኤው የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ሴቶች ለነጻነትና ለዲሞክራሲ በተደረገው ትግል ድርሻቸውን ተወጥተዋል፣ በልማትና ሀገር ግንባታም ከፍተኛ አስተዋጽኦ አበርክተዋል ሲሉ ተናግሯል። በአሁኑ ጊዜ በአገሪቱ የተመዘገቡ ለውጦች የጋራም፣ የተፈጸሙ ስህተቶች ደግሞ የህወሀትና የትግራይ ተወላጅ ብቻ ተደርጎ እየተገለጸ ነው ያሉት ዶክተር ደብረጽዮን ይህ አካሄድ ደግሞ ከመከባበርና አብሮ ከመኖር ይልቅ ተቀያይሞና ተጣልቶ ለመበታተን የሚያፈጥን ነው ብለዋል። ሰላምና መረጋጋት ለማስፈን በሚደረገው ጥረት ሴቶች ትግላቸውን ሊያጠናክሩ ይገባል ሲሉ ተናግረዋል።
ብዙ ችግሮች ተሸክማችሁ በሀገራችን እየታዩ ያሉ አደጋዎች ለመቀነስና ለማስወገድ የበኩላቸው ትግል ስታካሂደው ቀይቷቸዋል። አገራችን አሁንም ከስጋት ያልወጣች በመሆኑ በትዕግስት በምክንያታዊነትና በጥንቃቄ መታገል ቀጥሉበት። በሰላም እጦት ከሁሉም በላይ የምትጎዱ እናንተ በመሆናችሁ ከሁሉም በላይ ለሰላም ከፍተኛ ትግልና መስዋዕትነት ማድረግ ይጠበቅባቸዋል።
ለሶስት ተከታታይ ቀናት በተካሄደው ጉባኤ ከተለያዩ አገሪቱ ክፍሎች የተውጣጡ በተለያየ ደረጃ ላይ የሚገኙ ሴቶች ተሳትፏል። የሊጉ ሊቀመንበር የነበሩት ወይዘሮ ሙፈሪያት ካሚል የስራ ጊዜያቸው በመጠናቀቁ አዲስ ሊቀመንበር ተመርጧል። የሊጉ ሊቀመንበር ሆነው የተመረጡት ወይዘሮ መሰረት መስቀሌ ከደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ ምክትል ሊቀመንበር ወይዘሮ መስከረም አበበ ደግሞ ከአማራ ዲሞክራሲያዊ ፓርቲ አዴፓ ናቸው። አዲሷ ተመራጭ ወይዘሮ መስከረም መስቀሌ ለሰላም መስፈን፣ ለሴቶች ተጠቃሚ ነት ለሀገር አንድነትና ለህዝቦች መቀራረብ እንደሚሰሩ ከምርጫው በኋላ ተናግሯል።
አሁን ያለንበት ወቅት ድርጅታችን ትልልቅ እርምጃዎችን ወስዶ አገርን ወደ ተሻለ መንገድ ለማሻገር፣ የህዝቦችን ብልጽግና ለማረጋገጥ፣ ሰላም ዴሞክራሲን ለማስፈን ትልቅ ትግል እያደረገበት ያለበት ምዕራፍ ስለሆነ ይህንን የሚያግዝ የሴቶች ትግል ማጠናከር አስፈላጊ መሆኑን በውይይታችን አረጋግጠናል። ለዚህ ደግሞ ወሳኙ ሴቶች አንድ ሆነው በተደራጀ መንገድ የእናት ድርጅታችን መስመር እና አቅጣጫዎች ተከትለን የምናደርገው ትግል ነው ዋና የሚሆነው። ስለዚህ በዚህ ዙሪያ ሁላችሁም በጉባኤያችን አቅጣጫዎች ባደረግነው ስምምነት መሰረት ወደ መሬት አውርዳችሁ ሴቶችን በጠራ አስተሳሰብ እና በትክክለኛ አቅጣጫ እንድታታግሉ
በጉባኤው ሀገርን ካናዳ የማዳን ተልእኮና ታሪካዊ ኃላፊነት በሚል በቀረበው ጽሑፍ ላይ ውይይት ተካሂዷል። የኢሃዴግ ሴቶች ሊግ በመቀለ ከተማ ሲያካሂድ የቆየውን ጉባኤ የተደራጀ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ አገራዊ ብልጽግና የሚል መሪ ሐሳብ የነበረው ሲሆን ባለሰባት ነጥብ ያቀው መግለጫ በማውጣት ትናንት ተጠናቋል። ቀጣዩንም ጉባኤ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ እንዲያዘጋጀው ተወስኗል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ቀደም ሲል በመግቢያችን ላይ ያስተዋወቅ ነው ዘገባ አሁን ደርሶልናል። ቤንሻንጉል ጉምዝ ክልል ከባምባሲ ወደ ቶንጎ ይጓዝ የነበረ ሚኒባስ ተሽከርካሪ ላይ በደረሰ የፈንጂ አደጋ የ9 ሰዎች ህይወት ማለፉን የቤጊ ወረዳ አስተዳደር አስታውቋል። የአደጋው መንስኤ የተጠመደ ፈንጂ ነው ተብሏል። ናኮር መልካ ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ ክልል ከባምባሲ ወደ ቶንጎ ይጓዝ በነበረ አነስተኛ የህዝብ ማመላለሻ አውቶቢስ ሚኒባስ ላይ በደረሰ የፈንጂ አደጋ የ9 ሰዎች ህይወት ማለፉን የቤጊ ወረዳ አስተዳዳሪ አስታወቀ። የወረዳው አስተዳዳሪ አቶ ጂፋር አቢፋ ለአሜሪካ ድምፅ እንደገለጹት ዛሬ ጠዋት 3 ሰዓት ገደማ ከባምባሲ 18 ሰዎችን አሳፍሮ ወደ ቤጊ ጉዞ የጀመረው ሚኒባስ ላይ አደጋው የተከሰተው ቤጊ መገንጠያ ስፍራ ላይ ነው። በፍንዳታው የ8 ሰዎች ህይወት ወዲያውኑ ሲያልፍ የአንድ ተሳፋሪ ህይወት ደግሞ ቤጊ ሆስፒታል ከደረሰ በኋላ ማለፉ ታውቋል።
ቤኒና ቶንጎ መገንጠያ አካባቢ ሲደርሱ የመከላከያ ሰራዊት ፍተሻ አድርጎ እንዳሳለፋቸው መረጃ አግኝተናል። ትንሽ እንዳለፉም ጂቫ በሚባል ቦታ መኪናዋ ከመሬት ወደ ሰማይ ነጥራ ስታበቃ ተመልሳ መሬት ላይ አረፈች እና አደጋውም በዚሁ ምክንያት እንደተከሰተ ነው የሰማ ነው።
ኢቢሲ የኢትዮጵያው መገናኛ ብዙሃን በፍንዳታው 8 ሰዎች መሞታቸውን ሲዘግብ፣ የኢትዮጵያ ዜና አገልግሎት ኢዜአ ደግሞ የክልሉን ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሀሩንን ጠቅሶ የ10 ሰዎች ህይወት ወዲያውኑ ማለፉን ነው የዘገበው። ጉዳዩን ከቤጊ ሆስፒታል ለማጣራት ወደ ዶክተር አዩብ ደውልም ስልካቸው አልተነሳልኝም። የሆስፒታሉ ሰራተኛ አቶ ማመድ አሊ ግን የ9 ሰዎች ህይወት ማለፉን ነግረውኛል።
ሾፌርም ሆነ ረዳቱ ራሳቸውን አያውቁም እና ሁኔታው ይሄ ነው ብሎ የሚናገሩት ነገር አይደለም። ያስቸግራል።
የአደጋው መንስኤ የተጠመደ ፈንጂ ነው ከማለት ውጪ ለጊዜው ማን ለምን አጠመደው የሚለው አለመታወቁን የወረዳው አስተዳዳሪ ይናገራሉ።
ፈንጂ ነው ነው የሚሉት መኪናዋ ነጥራ በመመለሷ ነው። እንግዲህ ይህን የሚሉት ግን መኪና እንዲህ በቦምብ ተመቶ ነጥሮ አይመለስም። የመሳሪያውን ስም የሚያውቁ ፖሊሶችም የሆኑ የአካባቢው ሰራዊት እንደሚናገሩት ቦምብ ቢሆን ኖሮ መኪናዋ እንዲህ አትጨረማመትም ነበር።
በቤጊ ሆስፒታል እየታከሙ ከሚገኙ የአደጋው ሰለባዎችን ለማናገር ጥረት አድርገን ነበር። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የሀገሪቱ ኤምባሲ አስታወቀ። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ እንደገለጹት ዩናይትድ ስቴትስ የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። የጠቅላይ ሚኒስትር አብይ የኢህአዴግ መመረጥን የምናየው በኢትዮጵያ ህዝብ የቀረበው ጥያቄ ነጸብራቅ አድርገን ነው ሲሉ ጨምረው ተናግረዋል። ትላንት በቀረበውና በአሜሪካ በስም በተጠቀሰችበት ዘገባ ላይ የኤምባሲውን አስተያየት ባለማካተታችን ይቅርታ እንጠይቃለን። ዘገባው ከትላንት በስቲያ የቀረበ ነው። ቃል አቀባዩን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ዝርዝሩን እናድምጥ።
በሳምንቱ መጨረሻ በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምፅ ሬዲዮ በተላለፈው ዘገባ መነሻነት ነው በአዲስ አበባ የሚገኙትን የዩናይትድ ስቴትስ ኤምባሲ ቃል አቀባይ ያነጋገርኩት። በህወሓት አመራሮች ሲገለጽ የቆየው የውጭ ጣልቃ ገብነት ጉዳይ አሜሪካን በስም እስከ መጥራት የተሄደበት ነው የመቀሌው መድረክ። በዚሁ መድረክ ጥናታዊ ጽሑፍ ያቀረቡት የቀድሞ የኢሃደግ አመራር አባል አቶ በረከት ስምኦን በአገሪቱ ለሚታየው የሰላም እጦትና አለመረጋጋት አንዱ ምክንያት የውጭ ጣልቃ ገብነት በእጅጉ መጨመር እንደሆነ ገልጸዋል። በስም የጠቀሱት አገር ግን የለም። የቀድሞ የህወሓትና የኢሃደግ አመራር አባል አቶ ስብሃት ነጋ ግን አሜሪካን በስም ጠቅሰዋል። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ሆነው በተመረጡበት የመጋቢት 2010 የኢሃደግ ምክር ቤት ምርጫ እጁ እንዳለበትም ነበር ያብራሩት።
የውጭ ጣልቃ ገብነት አያይዘን በኢሃደግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር፣ ሌሎችም የተቃወሙ አሉ። ተዋሃድ እናም የተቃወመው አሜሪካ አይመርጥልንም ነው። ይሄ የተባለው ከዚያ በፊት እነሱ ሲያስመርጡ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ አለበት።
ዛሬ በጉዳዩ ላይ ምላሽ እንዲሰጡኝ የጠየኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አገራቸው በስም የተጠቀሰችበት ዘገባ የኤምባሲውን አስተያየት ማካተት እንደነበረበት በቅድሚያ አስታውሰዋል። ይህም ሆኖ አሜሪካ ዶክተር አብይ እንዲመረጡ ለማድረግ ጣልቃ አለመግባቷን ነው ያብራሩት።
So I want to be perfectly clear that any claims of U.S. involvement in the selection process of the Prime Minister in Ethiopia are...
United States, በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሠረተ ቢስ ናቸው። እንደነዚህ አይነት አስተያየቶች የኢትዮጵያን ሕዝብ ታማኝነትና ክብር የሚያሳንሱ ናቸው። ዩናይትድ ስቴትስ በመርህም ሆነ በተግባር የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። ጠቅላይ ሚኒስትር አብይ አህመድ በኢህአዴግ ሊቀመንበርነት መመረጣቸውን የምናየው የዜጎች መብቶች ለሚከበሩበት አሳታፊ ዲሞክራሲና ሁሉም ተጠቃሚ ለሚሆንበት የኢኮኖሚ ድል በኢትዮጵያ ሕዝብ የቀረበው ጥያቄ ነጸብራቅ አድርገን ነው።
And we certainly support the Prime Minister's reform agenda, but we had no role to play in his election.
የጠቅላይ ሚኒስትሩን የለውጥ ቅድም በእርግጠኝነት እንደግፋለን። እንዲመረጡ ለማድረግ ግን የተጫወትነው ሚና የለም።
በመጋቢቱ የኢሃደግ ምክር ቤት የምርጫ ሂደት የኛ የምትሉት እጩ ነበራችሁ ሆይ ለሚለው ጥያቄም ተከታዩን መልሰዋል ኒኮላስ ባርኔት።
Definitely not. Our whole approach in Ethiopia, and this is long before Prime Minister Abiy was selected, is that
በፍጹም በኢትዮጵያ ያለን አጠቃላይ አካሄድ ጠቅላይ ሚኒስትር አብይ አህመድ ከመመረጣቸውም በፊት የነበረ ኢትዮጵያውያን የራሳቸውን ዕድል የሚወስኑበት አሳታፊ የፖለቲካ ሂደት አካል እንዲሆኑ መንገድ መፍጠር ነው። እናም የእኛ ሥራ አቅም በመገንባት ሁሉም ኢትዮጵያውያን በፖለቲካ ሂደቱ ተሳትፎ የሚያደርጉበትን ምህዳር መደገፍ ነው። የለውጡን ሂደት እየደገፍን ባለንበት ባሁን ወቅት እንኳን ሁሉም ኢትዮጵያውያን የዚያ ሂደት አካል መሆናቸውን ማረጋገጥ እንደሚያስፈልግ በተከታታይ እየተናገርን ነው። የኛ ሚና ታዲያ ያንን ለማድረግ የሚያስችለውን አቅም በመገንባቱ ሂደት እገዛ ማድረግ ነው።
እናም ዩናይትድ ስቴትስ በኢትዮጵያ የጠቅላይ ሚኒስትርነት ምርጫ ሂደት ምንም አይነት ሚና አልነበራትም፣ የዶክተር አብይን የለውጥ ርምጃዎች ግን እንደግፋለን ነው ያሉት ኒኮላስ ባርኔት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፋለን። በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ 25 ኪሎ ሜትር እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ሊገባ መሆኑ ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
አቶ አብዲአዲል ሐሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በጣም አመሰግናለሁ።
እኔም አመሰግናለሁ።
አቶ አብዲአዲል፣ በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶቹ በአዲስ መልክ መቀስቀሳቸውን ነው ማህበረሰቡ እያነሳ ያለው። ይሄ ደግሞ ሞያሌ ላይ እና እንደዚያውም ጭናክሰል ላይ ነው። ይህም በተመለከተ ምን ያውቃል የሶማሌ ክልል ብሔራዊ መንግስት?
የሁለቱ ብሔረሰቦች ግጭት በተደጋጋሚ የተመላለሰ ስለሆነ የሶማሌ ክልል መንግስት የፌደራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌደራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱም እንዲጠየቁ በተናገርነው መሰረት ዛሬ ምሽት መከላከያ ሰራዊት ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዚያ ጦር ገብቷል። ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል።
ለምሳሌ ይህንን ግጭት እየተቀሰቀሱ ያሉት ከክልል 5 የሚመጡ ሰዎች ናቸው የሚባል ነው። ከክልል 5 የሚመጡ ሰዎች የመንግስት አካላት ናቸው ወይ? እናንተም አታውቁት ሌላ የታጠቀ አካል ነው ወይ? የህዝብ ግጭት ነው ወይ? ምንድነው የሚል ግምገማ ነው የእናንተ መንግስት ያለው?
ያኔ ሪፈረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎችና ወረዳዎች ሪፈረንደም ድምፅ ሲሰጥ አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማ ውስጥ የሚተዳደሩ ቀበሌዎች ለኦሮሚያም ለሶማሌም ድምፅ አልተሰጠም ነበር እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ፣ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንዲስት እና ህገወጥ ንግድ እዛ አካባቢ ከኬንያ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ህገወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት የሚሞክሩት በዛ የተነሳም ሁለተኛው የግጭቱ መንስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ። በሶማሌ ክልል አመራር የዛ አካባቢ ወረዳና ዞን፣ በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር፣ በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል።
ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ሕዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሶማሌ ኃይል ይወጋናል ሳይሆን የተደራጀ ጎሳ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጪ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንጻር
የዚህ የውጭ ኃይሎች ለምሳሌ እንደ አልሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል፣ በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው ከኦሮሞ ጋር የሚዋጋ የሚባለው ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሐሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋገጥልህ የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ 100% ማረጋገጥ ይችላለሁ። ከዛ አልፎም የግጭቱ ተሳታፊዎቹ በሁለቱ ብሔረሰብ ሚሊሽያ ራሳቸውን የጎሳ ወይም የብሔሩ ያደራጃቸው እና ያስታጠቃቸው ሚሊሽያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨምረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ ይሄ ደግሞ ከስር መስመር ማለት ይህንን ማረጋገጥ እንችላለሁ። የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ።
አቶ አብዲ፣ በተለይ በሁለቱ ክልል ምክትል ርዕሰ መስተዳድሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድ እና ችግሮቹን ለመፍታት ተዋቅሮ ነበር፣ ግን እስካሁን በግልጽ ለህዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙም እንብዛም አይታይም። ከምን ደርሷል ይህ ኮሚቴ?
ይጠበቃል። የሁለቱ ርዕሰ መስተዳድሮች የተናገሩትን ወይም ያቀዱትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅሩ ምን መሰለህ፣ በሁለቱም በኩል የታጠቁ ኃይሎችን ትጥቅ የማስፈታት ከዛ ቀደም ብሎ ደግሞ 25 ኪሎ ሜትር የታጠቀውን ኃይል ከከተማ ራቅ እንዲሉና እንዲወጡ ማድረግ፣ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌዴራል መንግስት መከላከያ ሰራዊት እና ፌዴራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው ዋናው እቅሩ የነበረው። እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን።
አቶ አብዲ አዲል ሐሰን፣ የሶማሌ ክልል ጸጥታ ዘርፍ ቢሮ ኃላፊ፣ ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር በማድረጎ በአድማጮች ስም በጣም አመሰግናለሁ።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካቲ